ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለእናቱ መጽሐፍ ትረካ ክፍል 14 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ሽጉጥ መጥየቱ አንገቶታ
ያ ዘልቆ ምስላ ደም ሸቶታ ያ ዘልቆ ምስላ ደም ሸቶታ ከትባ መረቱን ያከራፈደ ሰርተውን ዳበሉ ለከያሯሯደ
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ
አቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። የመጽሐፍ የኢትዮጵያ ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ። ክፍል 14
አጠቅሎ ፈረስ ካሳብሎስ ማርባር ይሸበራል ኢየሩሳሌም አንየማዩ ትርከባይ የምሸሽ ነው ፈረስ አባታጠቅ ስሙ ቴዎድሮስ ካላትን የሚበትን እንዳውሎ ነፋስ አንየማዩ ትርከባይ የምሸሽ ነው።
ምዕራፍ 24 ሁለት መንገደኞች። ጊዜው ገና ጠዋት ነበር። የፀሐይ ጮራ አርፎ የሚታየው በማዶና በማዶ ባሉት ተራሮች አናቶች ላይ እንጂ በመካከል ባለው ጉድጓዳ ቦታ ላይ ገና አልደረሰም። ቦታው ቆላ ስለሆነ ብርዱ ብዙ ባይሰማም በጎድጓዳው ውስጥ የሚሄደው መንገደኛ እግር ቆርጠም ቆርጠም ያደርግ ነበር። በዚያ ድንጋያማ አቀበትና ቁልቁለት መንገድ ሲሄዱ እንቅፋቱ አልፎ አልፎ እግር ጣቶችን ጫፎች ገጭ ገጭ ስለሚያደርግ ከውርጩ ጋር መጠነኛ ድንዛዜ ያለበት ስቃይ ያስከትላል። ይህ ሁሉ ሆኖ በዚያ መንገድ ፀሐይ ከጋለች በኋላ በላብ እንደ ቅቤ እየቀለጡ ማለፉን በመፍራት ብዙ መንገደኞች ይህን አስቸጋሪ መንገድ በጠዋትና በምሽት ለማለፍ ይሞክራሉ። ሆኖም በዚያ መንገድ የፀሐይን ነበልባል ሳይቀምሱ ማለፍ አይቻልም። ነገር ግን ከሙቀቱ ጊዜ በመጠኑም ቢሆን ለማምለጥ ሲሉ ብዙ ሰዎች ይህን መንገድ በቀዝቃዛ ጊዜ ማለት በምሽት ወይም በማታ መግፋትን ልማድ አድርገው ይጠቀሙበታል። በዚህ ቀን ጠዋት ይህን የቆላ መንገድ ከተያዙት ሰዎች መካከል ሁለት መንገደኞች ከሁሉም ቀድመው ተነስተው ኑሮ ከደጋው አፋፍ ርቀው ከያቋራጩ መንገድ ወደ ቋራ ከሚወስደው ቦኬ መንገድ ላይ ድንገት ተገናኙ። ከሁለቱ መንገደኞች አንደኛው ከጭልጋ አቅጣጫ ሲመጣ ሁለተኛው ከጣቁሳ አቅጣጫ የመጣ ነበር። ከጣቁሳ አቅጣጫ የመጣው ሰውዬ ቁመቱ ምሰሶ የተከሻው ስፋት በር የማያስገባው የሚመስል ሁለት እግሮቹ ሲታዩ በትክክል የቆሙ ወጋግራዎች የመሰሉ ፊቱ አጠር ብሎ አፍንጫው ቀና አይኖቹ ላም ላም ያሉ ከንፈረስስ ወተት የመሰለ ጥርሱ ጉራማይሌ ጥቁራት ያለበት ሲሆን ከርደድ ብሎ ሙሉ የሆነ ጎፈሬው በማደጉና በተጫነው ቅባት ምክንያት ጠበብ ባለው ግንባሩ ላይ ከንበል ያለ ነበር። ከሰውነቱ ጠብደልነት ጋር እንዲስማም ሆነው የተሰሩ የሚመስሉ ጋሻና ጦር ይዟል። ከጭልጋ አቅጣጫ የመጣው ደግሞ የሰውነቱ መጠን በትንሽነትም ይሁን በትልቅነት ከማንኛውም ሰው ተለይቶ የሚታይበት ምንም ነገር የሌለው ሲሆን ከፊተ ገጹ ላይ አስፈሪነትና ተወዳጅነት የሚታይበት አንዳች ነገር ነበረበት። እሱም ከመጠነኛ ሰውነቱ ጋር ተስማሚ እንዲሆኑ የተሰሩ የሚመስሉ ጋሻና ጦር ይዞ ነበር። ሁለቱ ሰዎች ከየመንገዶቻቸው መጥተው ልክ ወደ ዋናው መንገድ ሊገቡ ሲሉ ስለተገናኙ ሁለቱም ቀድሞ ለመግባት ተፋፍረው በያሉበት ገጭ ብለው አይን ላይን ግጥም ሲሉ እንደምን አደርክ ወንድም አለ ጠውሌው ሰውዬ እየተጀነነ። እግዚአብሔር ይመስገን አንተስ እንደምን አድራሃል አለ ከጭልጋ በኩል የመጣው ሰውዬ። ይመስገነው አለ ወደሉ ሰውዬ አንቱ ባለመባሉ ቅርታ እየተሰማው። ጥቂት ዝም ብሎ ከቆየ በኋላም ወዴት ትሄዳለ ወንድሜ? አለ። ወደ ቋራ አለ። ከጭልጋ በኩል የመጣው መንገዳችን አንድ ነው። ዛዲያ ቀደመኝ ወይ ልቀደምሃ? አለ። ግድንግዱ ሰውዬ መጠነኛውን ሰውዬ ንቀት ያለበት በሚመስል አቋም አጋድሞ እያየ እሺ ቀደም አለ መጠነኛው ሰውዬ። ወርበኑ ሰውዬ ቀድሞ እየመራ መጠነኛው ሰውዬ እየተከተለ ያን ወጣ ገባ መንገድ በጠዋቱ ተያዙት። ዛዲያስ ወንድም ቋራ ለምን ጉዳይ ትሄዳለህ? አለ ወደሉ ሰውዬ በዚያ ረጅምና ወፍራም ቅልጥሙ ቃዳ ቃዳውን እየተራመደ። አገሬ ተዚያው ነው አለ መጠነኛው ሰውዬ። የዚያን ያህል ለመራመድ ቢያቅተውም መንገዱን በጣም ስለሚያውቀው በፈጣን እርምጃ ከግርግሩ እየተከተለ። ስም ማን ይሰኛል? ታግሎ ያንተስ? እኔማ እንዳሻው እባላለሁ። ዘመዶችስ እነማን ይባላሉ? አይ ይህን ያህል የሚታወቁ አይደሉም። ተመንደራቸው ወጥተው ስለማያውቁ መንደራቸውን የማያውቅ ሰው አያውቃቸውም። እሺ ይሁን፣ እነሱንስ ተዋቸው። አንተ የት ቆይተህ ነው? ጭልጋ። ለምን ጉዳይ? በሬ ልገዛ ነበር። ዛዲያ በሬ ቤት አለ? ወደ አፋፍ ተጠግቼ አድራለሁ ብዬ ማምሻዬን ስመጣ ሽፍቶች ደርሰው ቀሙኝ። አይ አንተስ ያላግመ ብቻህን ለምን ትመጣለህ? እኔ አሁን በዚህ መንገድ ብቻዬን ስንትና ስንት ነገር እያያዝሁ እመላለሳለሁ። ወፍ እንኳን ትውር ብላብኝ አታውቅም። ለምን? ጀግና ባይን ይታወቃላ? አለ እንደሻው። ጀግና ባይን ይታወቃል እንዴ? አለ ታግሎ በመጠኑ ፈገግ ብሎ። እንዴታ! አካሄዱን አይተው በትሩን ይቀሙታል ሲባል አልሰማህም እንዴ? በሬን ዝም ብለው ቀሙኝ እንጂ አረኔስ ቶሎ ቶሎ ነበር ስራመድ የነበረው። አይ ለተረሱ እንዲመች አረማመድ ተባለ እንጂ እሱማ ሰው የሚገመተው በብዙ ነገር ነው። በሰውነቱ መጠን፣ በንቃቱ፣ በምኑ ነው። አታስዋሸኝ። አሁን አንተን ቅሚያ በምፈልግበት ጊዜ የምፈልገውን ይዘህ ባገኝህ፣ 100 ጦርና ጋሻ እንኳን ይዘህ ባይህ አልፈራህም። ቀርቤ ቀማሃለሁ። ለምን? የሚያስፈራ ነገር የለህም። እኔን ግን ልትቀማኝ ብትፈልግም ባዶ እጄን እንኳን ብሆን ልትፈራኝ ልትጠረጥረኝ ትችላለህ። ለምን? ሰውነቴስ? ግርማዬስ? በሀገራችን ደግሞ ሰውነቱ ወደል፣ መልኩ ጥሩ የሆነ ወንድ ሁሉ የፈሪና የደካማ መሳደቢያ ገጠም ሲገጠምበት ነው የሚውል። ምን እየተባለ ሲል ወደሉ እንደሻው ጠየቀ። ቡከን ዘረጥራጤ ሄደ ጫካ ወጣ፣ ማጀት ውስጥ ባይገኝ 9 ቂጣ ሲያጣ። ቡከን ዘረጥራጤ ሰፊ ነው ደረቱ፣ አተላና ቂጣ የሚፈላበቱ ካለ በኋላ ታግሎ ግጥሙን ሊቀጥል ሲል እንደሻው በእፍረትና በንዴት አቋረጠውና ይህ አቅመቢስ የሆኑ ምይቶች የሚያወሩት ነው አለ። የለም የለም፣ ጀግንነታቸው የተመሰከረላቸው ብዙ ወንዶች የሚናገሩት ነው። አሁን አንተ ጥንካሬ አይጠቅምም ነው የምትለው? ጥንካሬ ከብልሃትና ከቅልጥፍና ጋር ይጠቅማል። ግን ደግሞ ወደሉ ሁሉ ጠንካራ፣ መጠነኛ ሰውነት ያለው ሁሉ ደካማ አይደለም። እንዴት አይደለም? አሁን ላንተ ደረቴን ገልብጬ በጦር እንድትወጋኝ ብሰጥህ እንኳ ባንተ ክንድ የተወረወረ ጦር በስቶት ሊገባ ይችላል። ጊዮርጊስ ምስክሬ ነው፣ ተፈንጥሮ ነው የሚወድቀው። እኔ ግን ተፈለኩ በባዶ እጄም ቢሆን አንቄ ልገልህ እችላለሁ አለ እንደሻው ከልቡ ሳይሆን በጉራ። አሁን የምንጋደልበት ምክንያት የለንም እንጂ ገዳዩን እንኳ አምላክ ብቻ ነበር የሚያውቀው አለ ታግሎ። ይህን ደግሞ ምን አምላክ ብቻ ሰውም ያውቀዋል እንጂ። እሱን እንኳን አትበል። ገዳይነት በወደልነት ብቻ ከሆነ ዝሆንን ያህል አውሬ ሰው ለምን ይገለዋል? እሱማ እንስሳ ነው፣ ብልሃት የለውም። እኔስ የምልህ ይህን አይደል? ሰው በአካሉ ግዙፍነት ብቻ አቅም የሚኖረው መስሎ ከተሰማው ያው እንስሳ ነው ማለት ነው። ሰው በአካሉ ብቻ ሳይሆን ጠላቱን ለማጥቃት ሰው በሰራቸው ማጥቂያ መሳሪያዎች እንዴት መስራት እንደሚችል ታላወቀ ብልሃትና ልብም ተሌለው አንተ እንደምትለው የደለበ ሰውነቱ ብቻ የጀግንነት ስራ ሊያሰራው አይችልም። በትልቅ ሰውነት ውስጥ ልብ የለም ያለው ማን ነው? ይህን ያለስ የለም። ወዳድሎቹ ሰዎች በሰውነታችሁ ትልቅነት ስትመኩ የልባችሁን አስፈላጊነት ትረሱታላችሁ እንጂ። እነዚህ ሁለት መንገደኞች በንግግርም በአስተያየትም ሳይጣጣሙ እርስ በርሳቸው ልብ ለልብ እንደተናናቁ አንዱን ጎድጓዳ ቦታ አልፈው አንዱን ተራራ አንዱን አቀበት ወጥተው አንዱን ቁልቁለት እየተያዙ ሲጓዙ በንግግር ካለመጣጣማቸውም በላይ ፀሐይዋ እየገነጠረች ሲሄደችና በጎድጓዳው ቦታም ሆነ በተራራው በአቀበቱም ሆነ በቁልቁለቱ ላይ ራስ ራሳቸውን ስለመታቻቸው ጨዋታውን አቋርጠው ዝም ብለው ፊትና ኋላ በመሆን ዘው ዘው ማለት ጀመሩ። በዚህ ሁኔታ ሲጓዙ ብለው ቋራ ለመድረስ ስላልቻሉና ለማደሪያ የሚጠጉበት መንደር ተመሸባቸው ቦታ ጠግ ስላላገኙ መንገዱን ሰበር አድርገው ገብተው ባንድ ዛፍ ስር ለማደር ወሰኑ። ለማደሪያ ከመረጡት ዛፍ ጥቂት ራቅ ብሎ አንዲት ምንጭ በቀስተኛ ድምፅ እያሾከሾከች ትወርዳለች። ምንጯ በምትወርድበት ግራና ቀኝ ድንበሮች ለምለም ቄጠማ፣ ብቻና ሌሎች የሳርና የቅጠል አይነቶች አድገው ይገኛሉ። ወደ ምንጯ ቀረብ ሲሉ የሳሮችና የቅጠሎች እንዲሁም አልፎ አልፎ በውሃው ላይ የተዘረጋው አረንጓዴና የቦካው ጥቁር ጭቃ በአንድ ላይ የሚሰጡት ሽታ ተዋህዶ ወደ አፍንጫ ሲገባ በዚያ ነዳዳ ፀሐይ ሲጓዝ የዋለውንና ውሃ የጠማውን ሰው ቀርቶ ማንንም ውሃ ለመጠጣት ያስመኝ ነበር። ሁለቱ መንገደኞች በስሩ ለማደር የመረጡትን ዛፍ ወደ ጥጉ ሂደው ከተመለከቱ በኋላ ወደ ምንጩ ወረዱ። ሁለቱም እጆቻቸውን ታጥበው በእጃቸው እያፈሱ ውሃ ከጠጡ በኋላ ጦር ጦራቸውንና ጋሻ ጋሻቸውን እንደያዙ በምንጩ ዳር አረፍ አሉ። ከጭልጋ በኩል የመጣው ሰውዬ ሲናገርም ሲሄድም ሲቀመጥም ጠቅላላ ሁኔታው ሲታይ ብርቱ ሐሳብና ቅርታ በሆዱ ያለበት መሆኑ ይታወቅበት ነበር። በምንጩ ዳር ተቀምጠው አረፍ እንዳሉም በጦሩ ዛቢያ ጅንፎ መሬቱን እየቆረቆረ አንገቱን ወደ ታች ደፍቶ ይተክዝ ነበር። ወንድም ተጫወት እንጂ በሬ እንደሆነ እስታሁን ታርዶ ተበልቷል፣ ለምን ትተክዛለህ? አለ እንደሻው። ምን ላርግ? እስታሁን ያፈራዋትን ብር አውጥቼ ገዝቼ አንድ ቀን እንኳ ሳላርስበት ወዲያው ሲቀሙኝ፣ አለ ታግሎ። የእሱን ነገር እርሳው፣ እንግዲህ ውሃ የበላው ጨው ነው። ይልቅስ የአሁኑን እንወያይ። መቼም ሁለት ጌታ በአንድ ላይ መኖር አይችልምና አንዳችን ጌታ አንዳችን ሎሌ አንሆንም፣ አለ ወርመኑ እንደሻው። ከዚህስ ላይ ጌታውስ በምን ጌታ ሊሆን ሎሌውስ በምን ሎሌ ሊሆን? አለ መጠነኛው ሰውዬ። ምን ይጠፋ ብለህ ከመንገድ ላይ ብንሆንም ሎሌው የጌታውን እግር አጥቦ ቅጠል ቆርጦ ቄጠማ ነቅሎ ጎዝጉዞ ሊያስተኛው ይችላል፣ አለ ወደሉ ሰው። ደህና ነዋ። መቼም ይህን ማድረግ የሚችለው ጉልበቱ ጠንከር ያለው ስለሆነ ነገሩንም አንተ ስላመጣኸው አሽከርነቱ ላንተ ሳይስማማ አይቀርም፣ አለ ታግሎ። ባለጌ ሰው ነህ፣ እንዲያውም ያሽከር ስም ያለህ አንተ ነህ። ታግሎ እኮ ማለት የእንትን ስም ነው፣ አለ እንደሻው በቁጣ። ወንድም አፍህን ቆጠብ ብታደርገውስ? አለ ታግሎ ልቡ በንዴት እያረረ። እንደሻው እያፍተመተመ ተነስቶ ጥቂት አለፍ ብሎ ወደ ምንጩ ተጠግቶ ጦሩን አስቀመጠና እግሩን ታጠበ። ከዚያ ተነስቶ ወደ ዛፉ ስር ሄደና ቅጠሉን እየቆረጠ መደልደል ጀመረ። ታግሎም ወደ ኋላ ቆይቶ እግሩን ከታጠበ በኋላ ወደ ዛፉ ስር ሄደና ጦርና ጋሻውን እንደያዘ እጅግ ወጣ ወጣ ካሉት የዛፉ ስሮች ባንዱ ላይ ቁጭ ብሎ የጉዞ ጓደኛው ጦርና ጋሻውን አስቀምጦ መኝታውን ለማዘጋጀት ደፋ ቀና ሲል ይመለከት ጀመር። ወንድም መኝታን አታዘጋጅም እንዴ? አለ እንደሻው ቅጠሉን እየደለደለና እያስማማ። ለአንድ ቀን አዳር ምን አስጨነቀኝ? አለ ታግሎ እንደሻውን በንቀት እየተመለከተ። አንተ የወታደርነት ሰው አይደለም። ወታደር ለአንድ ቀን አዳር አልጋ ይሰራል ሲባል አልሰማህ? ባላገር እኮ ግድለሽ ነው፣ አለ እንደሻው። አዎ እኛ ገበሬዎች ግድለሾች ነን፣ አለ ታግሎ። ተነገረ ላይ እስካሁን ስታርስ የቆየኸው ታራታ አንድ ተቀጥረህ ነው ማለት ነው? አለ ወርመኑ እንደሻው። አዎ ነበረ። አሁንም ተሰው አራሽነት እወጣለሁ ብዬ አንድ በሬ ብገዛ አንድ ቀን እንኳ ሳላርስበት ቀሙኝ። ምንም አይደል፣ እንኳን አንተ ማንም ታራታ አንድ ያርሳል። ለመጪውም ቢሆን በርትተህ ማለት ነው። ብቻ እንደማይህ ትቢተኛ ሰው ትመስላለህ። ለሰው ቅጠል ቆርጠ ለማንጠፍ የምትኮራ ሰው እንዴት የሰው ገበሬ ሆነህ ኖር? አይ እኔን ግብርና የከተረኝ ሰው እንዳንተ ያላል ነበርም በጣም ጨዋ ሰው ነው እኔ ምንድን ነኝ ምንም አይደለ ብቻ ከምበቦ አፍነ ለመሆኑ ደፋር ነሽ ሰው ሰውዬ ወንድ መሆኔን ወቅ ባላውቅስ በግድ አሳውቅሃለሁ በልቶ ወንድሜ አፈኛ ሰው ነህ አሁን ደክሞኛል ልተኛበት ቅልፍህንማ ማን ከለከለ እንደሻው ቅጠሉን ደለደለና ጋደም ብሎ ጥቂት እንደቆየ ታርዶ እንደሚፈራገጥ እንስሳ እንኩርፉን ያጓራው ጀመር ታግሎ ግን የጦሩን ዛቢያ እያስተረተረ እንቅልፍ ሰረቅ ሊያደርገው ሲሞክር ተነስቶ ወዲያና ወዲህ በማለት እየተናፈሰ እንዳልፍ የለም ያረጅም ለሊት አልፎ ጎህ ቀዶ ሰማዩ ወገጋልና ያያሁት መሰለ ታግሎ ተኝቶ ወደሚያንኮራፋ ወደ እንደሻው ጠጋልና ወንድም ወንድም ሰማ ወይ አለ እያለ እንደሻው ጥቂት እንቀስቀስ አለ ተነስ በጠዋቱ እንጓዝ ነግቷል ተነስ አለ ታግሎ ቆይ እንጂ እንጋልን አለ እንደሻው የእንቅልፉ ሰመመን እንደያዘው እግሮቹን ከተዘረጉበት ኮርኮም እያደረገና ጋቢውን በእግሩ ጣቶች ጨምዶ ወደ ውስጥ እየሳበ ተነሳ እንሂድ እንጂ ሊረፍድብን እኮ ነው ተወኝ ባክ እንቅልፌ ልጨርስበት አይ ትነሳ እንደሆን ተነስ አለዚያ ትቼ መሄዴ ነው አረ አረ ተጫካ ብቻዬን ጥለኝ ዛሬ ተነሳ እህ ምን አይነቱ ሰው ነው እንቅልፍ ማስተኛ እያለ ወደዱ ሰውዬ በጭንቅ ተነሳና በጠዋት መንገድ ጀመሩ እንደ ትናንቱ እንደሻው ፊት ፊት መጠነኛው ሰውዬ ኋላ ኋላ ሆነው ሲጓዙ የሚነጋገሩት ሁሉ ከትናንቱ የባሰ አንጃ ግራንጃ ነበር በተለይም በጠብደሉ ሰውዬ አስተሳሰብ እንደዚያ በእንቅልፍ ተውጦ ሲያድር ያን ያህል ሲያመነጭቀው የዋለው ሰውዬ ምንም ሳይተናኮለው በማደሩና ጠዋትም ከእንቅልፉ ቀስቅሶ አብረን እንሂድ ስላለው ደህና ሰው ነው ብሎ በመገመት ፈንታ ፈሪና ደካማ ቢሆን ነው ብሎ ስላመነ ከትናንቱ ይበልጥ ደፍሮና ተዝናንቶ ይዛለፍ ነበር ምዕራፍ 25 አገሬ ገና አውራዋን አገኘች ሁለቱ መንገደኞች በዚህ ሁኔታ እየተነዛነዙ እስከ እኩለ ቀን ግድም እንደሄዱ መሃል ቋራ ገቡ ከዚያም ከአንድ ታላቅ መንደር ጥግ ደረሱ መንደሩ እጅግ ሰፊ ከመሆኑ በላይ ቤቶቹ ክንፍ ለክንፍ ተገጣጥመው የተሰሩና የተጨፋፈቁ ነበሩ ከሰፊው መንገድ ትንሽ ለየት ብሎ ሰፊ በሆነ የአጋም ሽምጥ ጥቅጥቅ ብለው የታጠሩ አንድ ታላቅ ቤተ ንጉሥ ቤት አንድ ታላቅ ሰቀላና ሁለት ሶስት ትንሽ ቤቶች ነበሩ በየቤቶቹ ቁንጮ ላይ ቤተ ሞገስ የሚባለው በልዩ ልዩ ቅርጽ የተሰራ ቀይ ሸክላ ተደፍቶ እውነትም ለቤቶቹ ልዩ ድምቀትና ሞገስ ሰጥቷቸው ይታይ ነበር ሁለቱ መንገደኞች ወደ መንደሩ እንደተቃረቡ ኋላ ኋላ ይሄድ የነበረው ታግሎ ወንድም ከዚህ መንደር አክስት ስላለችኝና መንደሩንም ስለማቀው እስቲ አሁንስ እኔ እየመራሁን ንግባና እህል ውሃ እንቅመስ አለ እንደሻውም በመቀደሙ ቅር እያለው ምግብ ሊያገኝ በመሆኑ ተደስቶ እሺ ብሎ ወደ ኋላ ሆነ ከመንደሩ ሊገቡ ገና ጥቂት እንደቀራቸው አንዲት ልጅ ግር ሴት ወደ መንገደኞቹ ለጥቂት ጊዜ ትክ ብላ ስታይ ቆየችና መንደሩን በበጠበጠው የሚያክላላ ድምፅ እልል እያለች ጌታው ጠፍቶበት ቆይቶ ከብዙ ጊዜ በኋላ እንደተመለሰለት ውሻ አንድ ጊዜ ወደ መንደሩ አንድ ጊዜ ወደ መንገደኞቹ አቅጣጫ እየሮጠች መንደሩን አሸበረችው ወዲያው ከየቤቱ ከየታዛው ከየቁጥቋጦ ስር ያ ጎፈሪያማ ያ በለቁንዳላ ጀግና ሁሉ ግማሹ ጦር ጋሻውን ጎራዴውን ግማሹ ጠመንጃውን እየያዘ ይመዘዝ ጀመር ሴቱ ወንዱ ሕፃናቱ ባልሴቱ ሽማግሌው ከያለበት ወጣ ሴቶች እልልታውን ሲያደባልቁት ባለጠመንጃዎች ተኩሱን ሲያቀልጡት መንደሩና አካባቢው ተነቃነቀ። ወደሉ ሰውዬ የሚያየው ነገር ሁሉ እንግዳ ሆነበትና ጧት ቀስቀሶ ተነስቶ መንገድ የጀመረው አብሮት ያለውን ሰውዬ እያንኳሰሰ ሲጓዝ የቆየውና አሁን የሚያየው ሁሉ ህልም መሰለው። ነገሩ ግራ ሲሆንበት ጊዜ እንዲያውም ይህ ሁሉ እልልታ ለኔ ነው ወይስ ለዚህ ሰው ብሎ እስከማሰብ ደረሰ። ነገር ግን ሐሳቡን ሳይጨርስ ያ ሁሉ ሰው እየመጣ አብሮ ያለውን ሰውዬ ግማሹ አንገቱን፣ ግማሹ ጉንጩን፣ ግማሹ ጉልበቱን፣ ግማሹ ዝቅ እያለ ጫማውን ሲስም ሲያይ በገዛ እጁ ጠፍቻለሁ ብሎ አሰበ። እግዚአብሔር ይብሱን ተጨነቅ ሲለው ታግሎን ሰው ሁሉ ስሞ እንዳበቃ ሪዛቸው ስስና ቁመታቸው ደልደል፣ ትከሻቸው ሰፋ፣ ፊታቸው ሰፋ ብሎ ቁጥር፣ መልካቸው ቀና ያለ ተጠቅላላው የሰውነታቸው ከበድ ማለት ካላቸው ውፍረት በላይ ወፍራም አስመስሎ የሚያሳያቸው መኮንን ልጅ ካሳ ደህና ገባ፣ ደህና ማታ ትደርሳለህ ብለን ስንጠብቅ ቀርተህብን ስንጨነቅ እያሉ ከታላቅ ፈገግታ ጋር ወደ መንገደኞች ቀረብ ሲሉ ታግሎም እያያ ገብሩ አለና ቀረብ ብሎ በመጠኑ ዝቅ ሲል ደጃች ገብሩ አንገቱን አቀፍ አድርገው ቀና አደረጉና ሁለት ጉንጮቹን አገላብጠው ሳሟቸው። እንደሻውም ሳያስበው እንዲህ ያለ አቀባበል የተደረገለት ሰውዬ ስም ካሳ መባሉ ሲሰባ ላቡ በግንባሩና በሰውነቱ ላይ ይመነጭ ጀመር። ደግነቱ በፀሐይ ሲጓዝ ስለዋለ በፍርሃት መሆኑን ማንም አላወቀበትም። እሱ ግን ካሳ የሚባለውን ስም ሲሰማ አሁን ያለበት ቦታ ቋራና ዝነኛው የቋራ ሽፍታ ተፈርቶ የነቴጌ ልጅ ለመታረቂያ በሚስትነት የተሰጠችው ካዛ ትዝ አለው። መልኩን ሰረቅ አርጎ ሲያየው ያ በደንብ አጣርቶ እንኳ ሳያየው ሲያመናጭቀው የቆየ ሰው መሆኑ ቀርቶ ዘሎ ለመስበር የተኮፈሰ አንበሳ መስሎ ታየው። እነ ገብርዬ፣ እነ እንግዳ፣ እነ ፈንቱ፣ እነ ገልሞ እየቀረቡ ልጅ ካሳን ካነጋገሩ በኋላ እሜቴስ ወዴት ቀሩ አለ ገብርዬ። ጭልጋ ተግራዝማች ዋሴ ቤት ደብቄያታለሁ። አሁን በቅሎዎች አስጭንና ሰዎች በርከት አድርገህ ላክ አለ ልጅ ካሳ። ገብርዬ እጅ ነስቶ እንደ መሮጥ እያለ ሲሄድ ገብርዬ አለ ልጅ ካሳ። አቤት አለ ገብርዬ ተመልሶ ወደ ካሳ እየሮጠ። ያ የምናቀው አቋራጭና ሰዋራ መንገድ አለ አይደል? አዎ አለ። እሱን ከሚያውቁት ሰዎች አንድ ሁለቱን ጨምረላትና በሱ በኩል ይዘዋት ይምጡ። እሺ። ገብርዬ እጅ ነስቶ ወይዘሮ ተዋበችን ከጭልጋ የሚያመጡ ሰዎችና ከብቶች ለመላክ እየሮጠ ሄደ። እያያ ገብሩ አለ ልጅ ካሳ ወደ አጎቱ ዙሮ። አቤት አሉ ደጃዝማች ገብሩ። ዝሆን የሚያክል የት ነው የምታገኝልኝ? ሰጠኝ ያለልህ አይደለም ግንድ የሚያህለው? እስቲ አስጠራልኝ። ሂድ አንተ ሰጠኝን ቶሎ ድረስ በለው አሉ ደጃች ገብሩ በዚያ ከቆሙት ሰዎች ያንዱን ስም ጠርተው። ሰውየው ሰጠኝን ለመጥራት ሲሄድ ደጃች ገብሩ ወደ መንደሩ ፊታቸውን መለሱና እንሂዳ እንግባ፣ በሜዳ ላይ ፀሐይ አቃጠላችሁ እኮ አሉ። ቆይ ቆይ ትንሽ ቆየኛ እያያ ገብሩ አለ ልጅ ካሳ የሰጠኝን መምጫ በጉጉት እየተመለከተ። ወዲያው ሰጠኝ ቃዳ ቃዳውን እየነካው መልክተኛውን ሰውዬ ገና ተመንደር ሳይወጣ ጸሎት ደረሰ። የፈጣሪ አለ የሰጠኙ ተፈጥሮ ደግሞ ሌላ ነበር። ቁመት ኢድሪስ ምንድን ነው? ትክሉ ያው እንደ ኢድሪስ ይሁን እንጂ ከዚያ ላይ የአጥንቱ ስፋት፣ የፊቱ አስፈሪነት ሌላ ነገር ነው። ያ ወደል ሰውዬ እንኳ በፍርሃትና በድንጋጤ ጭምር ነው መሰል በሰጠኝ ፊት ሲታይ ላባውን የተነጨች ዶሮ መስሎ ቁጭ አለ። ሰጠኝ አለ ልጅ ካሳ። አቤት አለ ሰጠኝ። እንዴት ነው ዛሬ የምታሳየኝ? ምን ይህን ወደል ታንገቱ በላይ ያለ ሰውነቱና ልቡ እንዳይነካ አድርገህ እንደ ፍልች አልፋልኝ አለ ልጅ ካሳ አብሮት ወደ መጣው ሰውዬ እያመለከተ። የልጅ ካሳ ንግግር ሳበቃ ሰጠኝ የእንደሻውን ግራ ቀኝ ጉንጮች በዚያ እርፍ ባሻከረው ሞረድ እጁ ሲልፋቸው አመድ የተነፋበት ጉበት አስመሰላቸው። አረ አረ ምን ነው ይቅር በለው እንጂ አብራችሁ መጣችሁ አሉ ደጃች ገብሩ። ዝም በላ ያያ ገብሩ ባላ ይሄው ነገር አትፈረድብኝ አለ ልሽካሳ እሱ ምንድነው ነገሩ አረ የሰራኝን ስራ ብታይ እኔ ደርሼ ሳልዘጋጅ ተመንገድ ይደርሱብኝ ይሆን ወይ ሰዎችን ተመንገድ ላይ ምን አጋጥማቸው ይሆን ይያልኩ ጨነቃለሁ ተተገናኘን ጊዜ ጀምሮ አልኩህ በፍድል ልብን እንዳቆሰለው መጣ ያያ ለሞትል ብዙ ጊዜ በጦር ተመረጥ ጋር ለሰፋው አስቤ ነበር ግን ከርትነቱን ስራየው አውቄ ነው ለዚህ ቆጥብ ያመጣው ቢቸግረኝ እኔ ቆብ ተወይ ብዬ የሰው ታራታ እንዳራሽ ነኝ አልኩት አረ ቢተውልህ ነው ባሰበት አንድ ጊዜማ አግሬን ተላጥፈኝ ብሎ አቆረፈኝ ብሎ ልጅካሳ ሊከተል ሲል አረ አግሬን ጠበኝ የስ እንኳን ዱላ ሞትም ይገባዋል አሉ ልጅዝማች ተናደው በዚህ ጊዜ ሰጠኝ እንደሻውን ተመረስ ላይ ጥሎ በዚያ የልማም መጥረጊያ እግሩ ረግጦ በታላቅ የምሳና ዘንጥል ያለፋው ነበር ልጅካሳና ልጅዝማች ቆመው እየተመለከቱ ሰውየው እስኪ በቃው ተለፋ በኋላ ሰጠኝ እንግዲህ በቆታል ሰው ጥራና አንስታችሁ ታልጋ ላይ አስተኙት አለ ልጅካሳ ሰጠኝ ሰውይ ጠርቶ ሲያመጣ ልጅዝማች ገብሩና ልጅካሳ ባጋም ሽምጥ ወደ ተከበበው የልጅዝ ግቢ ሄዱ ህልታው ፎከራውና ጥይቱ እየተደባለቀ ወደ ግቢው ገብተው ጥቂት እንደቆዩ ተዘጋጅቶ ሲጠባበቅ የቆየው ድግስ ቀራረበና በዚያ ሰፊ ተቀላ ግብሩ ተጀመረ ልጅዝማች ገብሩና ልጅካሳ በሰደቃዎች ራስጌ ጎን ለጎን ተቀምጠው ተዝጎረጎረ ግምጃ የተሸፈነ መሶብ በፊታቸው ቀረበ ወታደሩና ቤተዘመዱም እንደየማረጉ እየተኮለኮለ ገብቶ ሰደቃው እስከቻለ ግራና ቀኝ ተቀመጠ ወጡ ስጋው ጠላው ጠጁ ቀርቦ መብላት ሊጀመር ሲል ልጅካሳ ሰጠኝ እንዲጠራ አደረገ ሰጠኝ መጥቶ በፊቱ እንደቆመ ሰጠኝ አለ ልጅካሳ አቤት አለ ሰጠኝ አሁን ተሰው ጋር ሆነ ሂድና ያን ሰው ያምጣልኝ የቱን ያ ቀድም የደበደብከው እሺ ሰጠኝ እጅ ነስቶ ወጣ ለልጅሽ ገብሩና ለልጅካሳ የቀረበው መሶብ ተከፍቶ ወጡ በየአይነቱ እንደወጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ልጅዝማች እንጀራውን ቆረሱና ወረስ አደረጉ ልጅካሳ ግን እጁን እንደተበሰበ ዝም አለ በል እንጂ አሉ ደጃዝማች ገብሩ እሺ በላለው አለ ልጅካሳ ዛዲያ በል ጉረስ እንጂ እሺ ሰውየው ይምጣ ብዬ ነው እሱማ ይመጣል መጥቶ ሲበላት አላየሁት እህሉ አይቀመሰኝም አያንተ ነገር ተመቸው ቁጣ ጠፋና አዘን ጀመረ አሉ ደጃዝማች ፈገግ ብለው ባለጌ ሰው እግዚአብሔር ይለትና ላደርግ የማልፈልገውን አስደረገኝ አለ ልጅካሳ እዚህኔታ ሁለቱም ምግባቸውን አቋርጠው ጥቂት እንደቆዩ እንደሻውን ሰጠኝ ባንድ በኩል ሌላ ሰው ባንድ በኩል ደግፈው አመጡት ተምሰሶ አስደግፋቸው አቆሙት አለ ልጅካሳ እንደሻው እንደገና ለደበደብ ወይም ለገደል ነው ብሎ በጭራሽ ተስፋ ቆርጦ ነበር ልጅካሳ ግን ከርሱና ካጎቱ ፊት ከቀረበው ምግብ በሱ ፊት ያለውን ሙጥጥ አርጓንስቶ ቦስከም በያሞላና በጥግ የቆመውን አሳላፊ ጠርቶ እንካ ይህን ተምሰሶ ተደግፎ ለቆመው ሰው እየስጥ ብሎ ለእንደሻው ላከለት እንደሻው እነሰጠኝ ተምሰሶ አስጠግተው እንደያዙት ምግቡ ሲሄድለት ትንሽ እንደማቅማማት አለ ተቀበልና ብላ አለ ልጅካሳ ድምፁን ከፍ አርጎ እንደሻው እየተቅለሰለሰ ካሳን ሰረቅ አርጎ ካየ በኋላ እጅ እንደመንሳት አለና ወስከም ብያውን ተቀብሎ ምግቡን ጎረስ ጎረስ ማድረግ ሲጀምር ካሳ ለራሱ ወጥ እንዲወጣለት አስደረገና ካጎቱ ጋር መመገቡን ቀጠለ ጠጁም ሲቀርብለት መጀመሪያ እንደሻው ሁለቱን ወንጫ እንዲጠጣ ካስደረገ በኋላ ራሱ መጠጣት ጀመረ ልጅካሳ በተፈጥሮው እጅግ ቁጡ ከዚያ በላይ ደግሞ ሩሩ በመሆኑ በመቆጣቱ እንደሻውን በዱላ እንዲደበደብ ካደረገ በኋላ ወዲያው ርህራሄና ጸጸት ልቡን ያሰቃየው ጀመር ስለዚህ ምግቡንም መጠጡንም እሱ ሳይቀምስ አልቀምስም ብሎ ቁጭ አለ እንደሻው እስከም ይበቃው የተመጣውን ያህል እስከም ይበቃው እንደበላና እንደጠጣ ካየ በኋላ ሰጠኝ አለ ልጅ ካሳ። አቤት ወስዳችሁ አስተኙት አለ ልጅ ካሳ። እነሰጠኝ እንደሻውን ወደ ነበረበት መልሰው አስተኙት። ግብሩ እንዳለቀ ልጅ ካሳ ካጎቱ ጋር ወጣና ለመታረድ ከቀረቡት ፍሪዳዎች መካከል በተለይ ለእርሱ ተብላ ተመርጣ የቀረበችውን ሽህር መርቶ እያያ ገብሩ ያወደልችን ሽህር አሳረደ ብቻውን ተቀልቦ እንዲድን አርግልኝ አለ። አያንተ ጉድ አሉ ልጃዝማች ፈገግ ብለው። ምን አርግ ትለኛለህ? ስለ ስድነቱ ተቀጣ። በሰጠኝ እጅ አስቀጣሁትም ጓደኛው ማን መሆኑን እንዲያውቅ ብዬ ነው። ተራሴ ሰዎች ማሉኝ ብቻውን ስለቀጣሁት ደግሞ አሳዘነኝ አለ ልጅ ካሳ። መልካም አረክ ልጄ፣ የሚገባው ነው። በቤታችን እልክ እንጂ ጭካኔ የለም። የሚገባህን ነው የሰራው አሉ ደጃዝማች።
ከዚያም ልጅ ካሳ ወደ አዳራሽ ተመለሰና ካጎቱ ከነ እንግዳ ከነ ገብርዬ ከነ ፈንቱና ከነ ገልሞ ከቀሩትም ታማኝ አሽከሮቹ ጋር ሆኖ ስለወደፊቱ ጦርነት ምክክር ጀመረ። ወታደሮቼ በሙሉ ደርሰዋል አይደል? አለ ልጅ ካሳ። አዎ ደርሰዋል። እንዲያውም ተደምቢያ ሰው ጨምረው ሳይመጡ አልቀሩም አለ ገብርዬ። ባንድ ላይ ነው እንዴ የመጡት? አለ ካሳ። ከዚህ የደረሱት ባንድ ላይ ነው አለ ገብርዬ። አይ እኔ የማይረቡ እኔ እኮ እንዳትታወቁ ተከፋፍላችሁ ሂዱ ብዬ ነበር የሸኘኋቸው አለ ልጅ ካሳ። ደምቢያን እስኪያልፉ ተበታትነው እንዲጓዙ ወደ ቆላው ሲደርሱ እንዲገናኙ ተቃጥረው በቀጠሯቸው በመገናኘት ይመስለኛል አለ ገልሞ። እሱስ ይሁን አለ ካሳ። ልጅ ካሳ ከቴጌ መነንም ከራስ አሊም ሳይጣላ ለመለያየት ሞክሮ ለሁለቱ የበላዮቹና ለብዙዎች መኮንኖቻቸው ብዙ ቀጸ በረከትና ስጦታ ሲሰጥ ኖሮ በነቴጌና በነራስ አሊ ዘንድ ከመፈራት ከመጠላትና ከመጨቆን በቀር ምንም ስላላተረፈ በዚህ ሁኔታ በመቀመጡም ለወደፊት ዓላማው ምንም ድጋፍ ካለማግኘቱም በላይ ጊዜውንና የሰራዊቱን ብዛት ማባከን ሆኖ ስላገኘው ጎንደር ከሱ ጋር የቆዩ ወታደሮቹን እያሾለከ ሂደው ቋራ እንዲጠብቁት ካሰናበተ በኋላ ራሱ ብቻውን ወይዘሮ ተዋበችን ይዞ ወደ ጭልጋ ሄደ። ድሮ ከደብረ ታቦር ኋላም ከጎንደር ከተማ ወጣ ማታቀውን ወጣት ወይዘሮ ተዋበችን ወንድ እንኳ በሚጨነቅበት የቋራ ጎዳና በችኮላ ይዞ ማለፍ እጅግ አስቸጋሪ ስለሆነበት እሷን ከአንድ ወዳጅ ቤት ደብቆ ወደ ቋራ ብቻውን ወረደ። እንደሻው በመንገድ ላይ አግኝቶ ልቡን ሲያቆስለው የቆየውም አሽከሮቼ ደህና ደርሰው ይሆን? ተዋበች ደህና ትቆይልኝ ይሆን? እንግዲህ ተነራስ አሊ ጋር በምን ሁኔታ ነው መዋጋት ያለብኝ? ቆላ ወርጄ እንደገና ቋራ ላስደበድብ ወይስ ዝም ብዬ ግፋኝ እየመጣው በመዋጋት ቁርጡ ይለይልኝ እያለ ከህሊናው ጋር በሚሟገትበት ጊዜ ነበር። አሁን ግን ለተዋበችም ሰው ተልኳል። አሽከሮቹም በምንም ሁኔታ ይምጡ ከሚፈለገው ደርሰዋል። የቀረው ዋና ሐሳብ የማይቀረውን ጦርነት በምን ሁኔታ መቀጠል እንዳለበት ተመወሰኑ ላይ ነበር። ይሁን እንኳን ደህና ደረሱ ብቻ። ዛዲያ አሁን በምን ሁኔታ እንዋጋ ትላላችሁ? መቼም እስካሁን ጦር ተጨኖብናል አለ ልጅ ካሳ። ጥርጥር የለበትም አለ ገብርዬ። ይጫኗ እስተሚቻል ከዚህ ሆነን እንዋጋለን፣ ያቅተን ወደ ቆላ እያፈገፈግን እንዋጋለን አሉ ልጃች ገብሮ። እያያ ገብሮ ከእንግዲህ ወዲያ በእኔ ምክንያት ቋራ እንዲወረር አላደርግም። እንኳን የሌሎች ያንተ እዳዬ እዳህ ጥፋቴ ጥፋትህ የሆነው አባቴ ቤት እንኳ በእኔ ምክንያት እንዲነካ አልፈልግም። ሞተ ቢሉህ ሬሳዬን ፈልገህ ቅበር እንጂ የኔ ህይወት ቁማ እያለች የናሊ ወታደሮች የቋራን ድንበር አይረግጧትም። ወራሪዎች እነሱ ብቻ መሆን የለባቸውም። እኛም ወደ እነሱ ግዛት ገብተን እንወራለን አለ ልጅ ካሳ።
አይ በብዛት ይበልጣሉ ብዬ ነው አሉ ደጃዝማች። አረይ ታባሱ ተልባቢን ጫጫ ባንድ ሙቀጫ ነው አውቃቸዋለሁ። ደሞ ለዚህን ክሮ ሁሉ በቃ እኛው ቀድመን ወደነሱ መስፋት ነው ያለብን አለ ካሳ። ተዚህ የሚሻለን የለም አለ ገብርዬ። እስተመቼ ነው ያሊባ ሽፍታ እየተባልኩ የምኖረው? ተዚህ የተሻልኩ ሰው መሆኔን ማሳየት አለብኝ አለ ካሳ። ተዚህ ላይ ገብርዬ ከተቀመጠበት ብድግ አለና ጌታ ደጃዝማች በዚህ ያላችሁ አባቶችና ጓደኞቼ ሁሉ ጌታችን ልጅ ካሳ የራስህንም የኛንም ስም ጠብቅልን፣ ደጃዝማች እያል እንድንጠራ ፍቀድልን፣ ካሳ ቋረኛ ሽፍታው ካሳ እየተባል የነዚያ ጅሎች ማፈዣ አትሁን። በነራስ አሊ ተመሾም በራስህና በእኛ ባሽከሮች ብትሾም ይበልጥ ያኮራናል። አንተ የማንም ሎሌ አይደለህ፣ በማንም አትሾም፣ ሿሚህም ሻሪህም እግዚአብሔር ነው እያል ብንለምን እምቢ ሲለን ኖሯል። አሁንም በዚህ ስም እንዲጠራልን አማልዱን አለ። ልጅ ካሳ ገብርዬን ቀና ብሎ እየተመለከተ እንደ መሳቅ ይሞክር ነበር። ደጃዝማች ገብሩን ተነሱና እኔ ተዛሬ ጀምሮ ቢጠላ ይጥላኝ እንጂ ልጅ ገብርዬ እንዳልከው ደጃዝማች ካሳ እያልኩ ነው የምጠራው ሲሉ በአዳራሹ የተጠራቀመው ቤተዘመድና ወታደር ሁሉ ከተቀመጠበት ተነስቶ ይገባዋል ይገባዋል፣ ደጃዝማች ካሳ ኃይሉ የቋራው መስፍን ብለናል አለ በውካታና በጭብጨባ። ደጃዝማች ካሳም ተነስተው በዘመዶቻቸውና በወታደሮቻቸው መካከል ቆሙና መቼም እስተዛሬ ይህን ስም ሳልጠራበት መቆየቴ ተማንም ለመሾም ብዬ ሳይሆን ምን አስቸኮለኝ ብዬ ነው። ወንድሜ ልጅ ገብርዬ እንዳለው ሁሉ ትህትና መሰደቢያችን ሆኗል። አሁን አንዲት ደንደሳም ባልቴት የነፈገችኝን ስም እግዚአብሔርና ወንድሞቼ ስትሰጡኝ የማልቀበልበት ምክንያት የለም። ስለዚህ እንዳላችሁኝ ደጃዝማች ካሳ እየተባልኩ እጠራለሁ። ሁላችሁንም እግዚአብሔር ያክብርልኝ ሲሉ በዚያ የተሰበሰበው ሁሉ ይገባሃል ይገባሃል እያሉ አወኩ። ከሶስት አራት ቀን በኋላ እንደገና ድግሱ በሚገባ ተዘጋጅቶ ለጎደለው መሙያም በየመንደሩ የጠጅ የጠላ የእንጀራ መጥን ወጥቶ ታላቅ ግብር ገባ። ደጃዝማች ካሳ በዚህ ቀን ሙሉ የደጃዝማችነት ማዕረግ ልብስ ለብሰው ካጎታቸው ጋር ጎን ለጎን ተቀምጠው ግብር ሲያበሉ ነጋሪቱ ገብር ገብር እያለ መለከቱ እየተነፋ አዋጅ ነጋሪው ለደጃች ካሳ ያልተገዛ ከፍ ብሎ አንገቱን ዝቅ ብሎ ባቱን ይቆረጣል እያለ ይለፍፍ ነበር። ወይዘሮ ተዋበች በዚህ ጊዜ ቋራ ቢደርሱም መንገዱ በተለይም በዚያ ወጣ ገባ መንገድ በበቅሎ የተንጎጫጎጨበት በጣም አድክሟቸው ስለነበር በድንኳን ውስጥ ጋደም ብለው ሰረቅ ከሚያደርጋቸው ድካም እንቅልፍ አልፎ አልፎ ብድን ሲሉ ገብር ገብር የሚለውን የነጋሪት ድምፅና የመለከቱን ጩኸት በእንቅልፍ ልብ ሁኔታ ይሰሙ ነበር። ቀኑን ሙሉ በዚህ ሁኔታ ግብር ሲበላ፣ አዝማሪዎች ሲጫወቱ፣ ቀረርቶና ፉከራው ሲደባለቅ ዋለ። ግብሩ ከማብቃቱ በፊት ውካታው ጸጥ እንዲል ተደረገና ደጃዝማች ካሳ በዚያ ለተሰበሰበው ሁሉ የሚከተለውን ተናገሩ። እንግዲህ አንድ ደጃዝማች በውስጡ ሌላ ሹማምንት ሳይኖሩት ደጃዝማች ሊሆን ስለማይችል እኔን እንደ ሾማችሁኝ እኔም ሹሞቼን መርጫለሁ። ባሻ እንግዳን ቀኛዝማች እንግዳ ብዬ ሹሜዋለሁ። ልጅ ገብርዬን ቀኛዝማች ብዬዋለሁ። አቶ ገልሞን ባሻ ብዬዋለሁ። አቶ ፈንቱን ባሻ ፈንቱ ብዬዋለሁ ካሉ በኋላ ኢድሪስም የካሳን ወደ ቋራ መምጣት ሰምቶ መጥቶ ስለነበር የቆላ ቋራ ባላምባራስ ብለው ሾሙት። ካሽከሮቻቸው ብዙዎቹን እንደየሁኔታቸው ባሻ ያሉትን ባሻ፣ ባላምባራስ ያሉትን ባላምባራስ ብለው እንዳበቁ ተሿሚዎቹ ተነስተው የደጃዝማች ካሳን ጫማ በመሳብ ሹመቱን ሲቀበሉ
እዚያ ያለው ሁሉ ይገባቸዋል ይገባቸዋል ይያለ አውካ ተሽዋሚዎችም ወደ ቃቤት ሄደው የየማረጋቸው መለያ የሆነ ክብር ልብሳቸውን እየለበሱ ወደ አዳራሹ ተመለሱ። ከዚያም ክብሩ እንደገና ቀጥሎ ሲፎከር ሲቀራራ ሲዘፈን አመሸ። ደጃዝማች ካሳ በህይወታቸው ዘመን ውስጥ ደስ ብሏቸውና አርፈው የዋሉባቸው ቀኖች ቢኖሩ አንዱ ይቀን ነበር። በመነጋው ጉረኛው አቶ እንደሻው ያችን የቀለጠች መኪና ብቻውን ሲቀለብ ሰንብቶ የሰጠኝ ዝንጥል ካደረሰበት ጉዳት በጭራሽ ድኖ ስለነበር ወደ ደጃዝማች ካሳ ቀርቦ እጅ እንዲነሳ ለመነና ቀርቦ እጅ ነሳ። እንዴት ተነበት አሉ ደጃዝማች ካሳ። እግዚአብሔር ይመስገን በጣም ደህና ነኝ አለ እንደሻው እጅ እየነሳ። አሁን ሰውነት በጣም ደህና ሆነ አይደለም? ይብሱን ደንድኗል እድሜ ለጌታዬ። አበሳጭተኸኝ ነውና ይህን የሰራሁብህ ስለበደልሁህ ይቅር በለኝ። አረ ጌታዬ እኔን ይቅር ይበሉኝ። ለወደፊቱ ኑሬ የታረምሁ ጨዋ እንድሆን ሰውን ሳላውቅ እንዳልደፍር አስተማሩኝ እንጂ ምን በደሉኝ? ካሳ ይሙት አገሬ ገና ዛሬ ነው ጌታዋን ያገኘች አለ እንደሻው ጎንበስ ብሎ። እሺ መልካም ነው እንግዲህ ወደ ፈለከው መሄድ ትችላለህ። ወደ ቃቤት ሂድና ያዘዝኩልህ ገንዘብ ስላለ ተቀበል አሉ ደጃዝማች ካሳ። ጌታዬ እኔ ልለዮት አልፈልግም ተሶ ጋር ሆኜ በዋሉበት ውላለሁ አለ እንደሻው። ግድ የለም ለሱ በመፈልግህ ጊዜ ትመጣለህ አሁን ለመድረስ ወደ አሰብከው ሂድ አሉ ደጃዝማች ካሳ። እንደሻውም ቀር እያለው እጅ ነስቶ ወጥቶ የታዘዘለትን የገንዘብ ዳረጎት ተቀብሎ መንገዱን ቀጠለ። ድል አድራጊው ካሳ። ጊዜው ደረቅ ረፋድ ነበር። ጥሩምባ መለከትና እምቢልታ ይነፋል። ነጋሪት ይተማል። ባጋሰስ ባህያ በፈረስ ልዩ ልዩ ዕቃ እንዲሁም ምግብና መጠጥ ይጫናል። ጠመንጃ የያዙ መጠነኛ ቁጥር ያላቸው ወታደሮችና ጦርና ጋሻ የያዙ ብዙ ወታደሮች ከደማቁ መንደር ፊት ለፊት ካለው ገላጣ ሜዳ ላይ በተተከለው ታላቅ ሰቀላ ድንኳን ዙሪያ ቆመዋል። በዚህ ጊዜ ደጃዝማች ካሳና ወይዘሮ ተዋበች በድንኳን ውስጥ ብቻቸውን ተቀምጠው ይወያዩ ነበር። ተይ ተዚሁ ቆይ ድካሙ ገና አልለቀቀሽም። ሁለተኛም ድሉ የማን እንደሚሆን ስለማይታወቅ በዚያ አስቸጋሪ መንገድ ልትንገላች አይገባሽም አሉ ደጃዝማች ካሳ። አይ እኔ ድካሙም ለቆኛል። ተዚህ በቀር እኔ አብሬ የሆንከውን እሆናለሁ እንጂ ተዚህ ተቀምጬ ለምን ሰውነት ያልቃል አሉ ወይዘሮ ተዋበች። ምን አለ ተዚህ ብትቆይ። እኔ ይህን አልቃጣውም። እንግዲህ እኔ በምዘምተው ሁሉ ተንገላተሽ ልትዘልቂው ነው። ምን አለበት እኔስ አንተ ስትዋጋ ምግቡና መጠጡ እንዲዘጋጅ ታደርግ ለመቆየት ነው። እማማ ራሳቸው ጦራቸውን እያዘመቱ አይደል የሚዋጉት። እኔ ግን ተዚሁ ብትቆይ ፈቃዴ ነበር አሉ ደጃዝማች ካሳ። ልጅ ካሳና ወይዘሮ ተዋበች ውይይታቸውን ሳይጨርሱ ቀኛዝማች ገብርዬ ወደ ድንኳኑ በችኮላ ገባ። ምንድነው ገብርዬ አሉ ደጃች ካሳ ወደ ቀኛዝማች ገብርዬ ቀና ብለው እያዩ። ተደምቢያተኛ ሰዎች ነው። ተፈንጃ አንድ ሰው ወሬ ይዞልን በፈረስ ስለደረሰ ቀርቦ እንዲያነጋግሯት ብዬ ነው አለ ቀኛዝማች ገብርዬ። አስገባ ዛዲያ አንድ ወታደር አትልክብኝም ነበር አሉ ደጃዝማች ካሳ ገብርዬን እንዳሽከር ሳይሆን እንደወንድምም እንደጓደኛም ያዩት ስለነበር። እኔ ብገባ ይሻላል ብዬ ነው አለ ገብርዬ። በልሽ አሉ ደጃች ካሳ። ቀኛዝማች ገብርዬ ወጥቶ ደምቤውን ሰውዬ ወደ ድንኳኑ አስገባውና ሰውየው ኩታውን እንዳደገደገ ልጥ ብሎ እጅ ነሳ። ጣሹ እንደምን ነህ አሉ ደጃዝማች ካሳ። እግዚአብሔር ይመስገን አለ ጣሹ እጅ እየነሳ። ጣሹ
የደጃች ክንፉ የልፍኝ አሽከር የነበረና በልጅነታቸው ወራት ከልጅ ካሳ ጋር አብሮ ያደገ ሰው ነው። በዚህ ጊዜ በፈንጃ ከተማ አንገቱን ደፍቶ ሲኖር ተስፋው ሁሉ ያረፈው በልጅ ካሳ ላይ ነበር። የልጅ ካሳን ከጎንደር ሸፍቶ መውጣት ወደ ቋራ ሲሄዱ በዚያ ደርሰው ካለፉት የልጅ ካሳ አሽከሮች ከሰማ ጀምሮ ማንም ለይቶ የማያውቀው ሰው በመሆኑ እስከ ጎንደር እየሄደ ስለ ካሳ የሚወራውን ሁሉ ያዳምጥ ነበር። በመጨረሻው እነቴጌ ስብሰባ አድርገው ስለ ካሳ ሲወያዩ ደጃች ወንዲራድ በተለመደው ተዛላፊነቱ ያን የኮሶ ሻጭ ልጅ ከነ ህይወቱ ይዤ ባላቀር ብሎ ከባለሟልነት መዝገቦ ይፋቁኝ ብሎ በመፎከሩ ለደጃዝማች ወንዲራድ የሚያስፈልገው ጦር ተደራጅቶለት ካሳን ለመያዝ በመታጠቅ ላይ ያለ መሆኑን ሲሰማ ምንም ጊዜ ሳያጠፋ በፈረስ ወደ ቋራ ተጓዘ። ከዚያም ሲደርስ ነገሩን ለገብርዬ ነግሮ ወዲያው ገብቶ እጅ ሊነሳ ቻለ። ቀኛዝማች ገብርዬ ጣሹን ካስገባ በኋላ ሊወጣ ሲል ቆይ እንጂ ገብርዬ አሉ ደጃዝማች ካሳ። ገብርዬም መለስ ብሎ ቆመ። ና ወደዚህ ቁጭ በል አሉ ደጃዝማች ካሳ በጥጋቸው ወዳለው ቋንጣ ወንበር እያመለከቱ። ግድ የለም ቆሜ እቆያለሁ አለ ገብርዬ። ተቀመጥ እያልሁ አሉ ደጃዝማች። ቀኛዝማች ገብርዬ በወንበሩ ላይ ተቀመጠ። ዛሬ አስጣሹ ምን ወሬ ያመጣህልን አሉ ደጃዝማች ካሳ። ጌታዬ ሸፈቱ ከተባለበት ቀን ጀምሮ እስከ ጎንደር እየሄድኩ ወሬ ሰማ ነበር። በመጨረሻው ደጃች ወንዲራድ ያን የኮሶ ሻጭ ልጅ እጁን ለፊጥኝ አስሬ አምጥቼ እንዲገርፉት ባላደርግ ተሰው አይቁጠሩኝ ብለው በቴጌ ፊት ፎክረው የሚፈልጉትን ያህል ጦር ተሰጥቷቸው በመስታጠቅ ላይ ናቸው ሲባል ስለሰማው ምንም ሳልዘገይ ወዲያው ተነስቼ ሌት ተቀን እየጋለብኩ ደረስኩ አለ ጣሹ። ሲደርስ ፈረሱ ደም ሸንቷል፣ እንዲያውም እንጃ ሳይሞት አይቀርም አለ ቀኛዝማች ገብርዬ። ተው ቢሞት ጥሩ ፈረስ መጣ ስጠው አሉና ወደ ጣሹ ቀና ብለው በል እግዚአብሔር ዋጋህን ይክፈልህ፣ አብሮ አደግ ማለት እንዲህ ነው። ቀኛዝማች የሚያስፈልገውን ሁሉ እዘዝለት፣ ወታደሩንም አደራጅ፣ አሁን ፀሐይ በረድ ስትል እንነሳለን አሉ ደጃዝማች ካሳ። ቀኛዝማች ገብርዬ እሺ ብሎ ተነሳና አቶ ጣሹን አስከትሎ ወጣ። ከዚያም ለጣሹ የሚያስፈልገው ሁሉ እንዲደረግ አዘዘና ጦሩና ጓዙ በቀኛዝማች እንግዳ ኃላፊነት ሲጓዝ እንዲቆይ አደረገ። ደጃዝማች ካሳና ወይዘሮ ተዋበች በድንኳን ውስጥ ብቻቸውን እንደቀሩ ተዋበች አሉ ደጃች ካሳ። አቤት አሉ ወይዘሮ ተዋበች። እንግዲህ ዘማች ነኝ ብለሻል አይደል? አዎን። በይ ተነሽና ባጭር ታጠቂ። እሺ። አሁን ወደ ገንቦኞች ሄደሽ ኮሶ በፍጥነት አስፈጭና ባንድ የብትን ድቁስ ቀንድ የኮሶ ዱቄት አስሞልተሽ አስይዥልኝ። ኮሶው ደግሞ ለምን ነው አሉ ወይዘሮ ተዋበች ወደ ደጃዝማች ካሳ ዘወር ብለው። እንዴ ከኛም ሆነ ተወታደር ድንገት በክፉ ቦታ ላይ ኮሶ ሊታየን ይችላል አሉ ደጃዝማች ፈገግ ብለው። ዛሬ አይተስ ቢሆን እንቆቆ፣ አምክን ወይም ሌላ የኮሶ መድኃኒት ይጠፋል እንዴ አሉ ወይዘሮ ተዋበች። እንግዲህ ወታደር ትሆንሽ የሚያዙሽን መፈጸም እንጂ ሙግት የለም። እነ ገብርዬን አላየሽም? አንድ ጊዜ እንኳን ይህ አይሆንም ሲሉ ሰምተሽ ታውቂያለሽ? ወታደር ተሆንሽ እንደነሱ ነው አሉ ደጃዝማች ካሳ እንደ መሳቅ እያሉ። እነሱንስ እናትህ ሳይደክሙ እግዜር የሰጠህ ወንድሞች ናቸው አሉ ወይዘሮ ተዋበች። አንቺም እንደ አያትሽና እንደ አባትሽ ልዘዝህ ማለቱን ትተሽ ወታደር የተሆንሽ እንደነሱ ታዘዥኝ አሉ ደጃዝማች ካሳ በቀልድ። እሺ አስፈጭቼ ይህ አስይዛለሁ አሉ ወይዘሮ ተዋበች እሳቸውም ፈገግ ብለው። እንዳያትሽ ታላዘዝኩህ እያልሽ ታስቸገርሽኝ ባንቺ ላይም እሸፍታለሁ አሉ ደጃዝማች ካሳ እየሳቁ። አረ እኔ ታዛዥ ወታደር ነኝ አሉ ወይዘሮ ተዋበች ከተቀመጡበት ተነስተው እየሳቁና መቀነታቸውን ጠበቅ አድርገው ቀሚሳቸውን ከፍ ከፍ እያደረጉ። ንድጀመች ወንዲራት ከጎንደር ከተማ ሳይወጡ የተለመደ ስድባቸውን ሲቀጥሉና ፈሪዱላው ብዙ ነው እንደሚባለው እንንቀዋለን ለሚሉ ተራሽፍታ ቀርቶ እንፈራዋለን ለሚሉ ታላቅ መስፈን እንኳ ሊያደርጉት ከሚገባው በላይ ሲጨነቁና ሲዘጋጁ ቆራጡ ደጃዝማች ካሳ ምንም ጊዜ ሳያጠፉ ያሏቸውን ታማኝ ጀግኖች ይዘው በጣቁሳ አቋርተው ወደ ደንብ ያገቡና የቴጌን መሃል ግዛት ዘረፉት። በየቦታው ያገኙአቸውን የቴጌ አሽከሮች መሳሪያቸውን ገፈፏቸው። በዚህ ሁኔታ እስከ ጎንደር ከተማ አካባቢ ድረስ ያለውን ቀበሌ ሁሉ ዘርፈው ከቋራ አፋፍ ወደሚዋሰነው ወደ ጣቁሳ ተመልሰው በዚያ ሰፍረው ተቀመጡ።
አፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ አይማዩ ቱርክ ባይ የምሽሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር ነማዩ ቱርክ ባይ የምሽሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳቱን እንደ ጠጅ ሞሱ ሲጠጣት ነማዩ ቱርክ ባይ የምሽሽ
ተኪበገመድ መችነ ሞራንጂ ሀይተብሩ